የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ግንቦት 6 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በኮቪድ-19 ሳቢያ ይህን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል በኮሮና ቫይረስ ስጋት ምክንያት ቀንሶ የነበረው የደም ለጋሾች ቁጥር መሻሻል እያሳየ ነው።
አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ የማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨመረው።
የኢትዮጵያ የደም ባንክ ፕሬዝዳንት አቶ ያረጋል በንቲ ናቸው። በምሽቱ ይደመጣል። በሌላ በኩል የአዲስ አበባ ፖሊስ የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የሚወስዳቸው እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ተናገሩ።
በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ህግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው።
ኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ናቸው። በምሽቱ ይደመጣል። እስከ ዝግጅታችን ማብቂያ ድረስ አብራችሁን ከቆያችሁ ይህንና ሌሎች ዘገባዎችን ደምጣላችሁ። ኤደን ገረመው ምሽቱን እያስተናገድኳችሁ ዘልቃለሁ። ምርጫችሁ አድርጋችሁን አብራችሁን ስለምታመሹ እያመሰገንን ከዜናዎቹ ጋር ሀብታም ስዩም ይጠብቃችኋል።
አመሰግናለሁ ኤደን። ኢትዮጵያ ውስጥ ባለፉት 24 ሰዓታት ውስጥ በተደረገው 3580 የላብራቶሪ ምርመራ 9 ሰዎች የኮሮና ቫይረስ እንደተገኘባቸው ተገለጸ። የጤና ሚኒስቴር በፌስቡክ ገጹ በኩል እንዳስታወቀው በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 272 ደርሷል። ቫይረሱ በምርመራ የተገኘባቸው ሰዎች ሁሉም ኢትዮጵያውያን ሲሆኑ 5 ወንድና 4 ሴት እንዲሁም እድሜያቸውም ከ17 እስከ 66 ዓመት የሆኑ ናቸው ተብሏል። ቫይረሱ በምርመራ የተገኘባቸው 5 ሰዎች ከአዲስ አበባ ሲሆኑ 4 ሰዎች በሶማሌ ክልል ጅግጅጋ ለይቶ ማቆያ ውስጥ ይገኛሉም ተብሏል። የትግራይ ክልላዊ መንግስት አስፈላጊውን የኮሮና መከላከያ መንገዶች በመጠቀም የራሱን ምርጫ ያካሂዳል ሲሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ዶክተር ደብረጽዮን እንደተናገሩት በክልሉ የሚካሄደው ምርጫ ህገ መንግስታዊና ምርጫ ቦርድ የሚሳተፍበትም ይሆናል ብለዋል። በፌዴራል ደረጃም ሁሉን ያሳተፈ የውይይት መድረክ በማዘጋጀት ስለቀጣይ ሀገሪቱን የሚመራ መንግስት እንዲሁም አገር አቀፍ ምርጫ ውይይት ያስፈልጋል ብለዋል። ምክትል ርዕሰ መስተዳድሩ ስለ ወቅታዊ ጉዳዮች ለክልሉ መገናኛ ብዙሃን በሰጡት መግለጫ ላይ ባለፈው ሳምንት ጠቅላይ ሚኒስትር ዶክተር አብይ አህመድ ከህግና ከህገ መንግስት ስርዓት ውጪ የመንግስትን ስልጣን ለመጨበጥ የሚሞክሩና የጨረባ ምርጫ ለማካሄድ ለሚንቀሳቀሱ መንግስታቸው ሀገርና ህዝብን ከጉዳት ለመጠበቅ ወሳኝ ያሉትን እርምጃ እንደሚወስድ በጥብቅ ማስጠንቀቃቸው ይታወሳል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ 3 ሰዓት ጀምሮ በሚኖሩ መሰናዶ ይደመጣል። ትምህርት ቤቶች በፍጥነት ሊከፈቱ ይገባል ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት ተናግረዋል። ትናንት በካቢኔት ሰልፈኛቸው የኮሎራዶና ሰሜን ዳኮታ አስተዳዳሪዎችን ያስተናገዱት ትራምፕ ትምህርት ቤቶችን መክፈት ይኖርባቸዋል ሲሉ ተናግረዋል። በሕፃናት ላይ የኮቪድ-19 ቫይረስ የሚፈጥረው ውጤት አናሳ መሆኑን ያወሱት ትራምፕ ትምህርት ቤቶችን የመክፈት ያለመክፈት ምርጫው ግን የግዛት አስተዳዳሪዎች እንደሆነም አክለዋል። የትራምፕ አስተያየት የተሰማው የካሊፎርኒያ መንግስት ዩኒቨርሲቲ ስርዓት በጸደይ ወራት መጀመሪያ ላይም ቢሆን መማር ክፍሎች እንደማይከፈቱ በወሰነ ማግስት ነው። የአሜሪካ ብሔራዊ አለርጂና ተላላፊ በሽታዎች ኢንስቲትዩት ኃላፊ ዶክተር አንቶኒ ፋውቺ በቀደመው ጊዜ ለሴኔቱ አባላት ግዛቶችና ከተሞች ህዝባዊ እንቅስቃሴዎችን በተቻኮለ ሁኔታ ዳግም ካስጀመሩ የከፋ ውጤት ሊመጣ እንደሚችል ማስጠንቀቃቸው ይታወሳል። ፋውቺ ህጻናት የቫይረሱን ገዳይ ውጤት ሙሉ በሙሉ የሚመክቱበት የበሽታ መከላከያ አቅም አላቸው ብለው መዘናጋትም ጥንቃቄ እንደሚያሻው ጠቁመዋል። በዛሬው ዕለት ጠንካራው ለው ንፋስ ምስራቅ ፊሊፒንስን የመታ ሲሆን በኮቪድ-19 ሰበብ በቤታቸው ውስጥ ተወስነው የተቀመጡ በ10 ሺዎች የሚቆጠሩ ሰዎችን ከስፍራው ለማሸሽ የሚደረገውን ጥረትም አስቸጋሪ አድርጎታል። በሰዓት 150 ኪሎ ሜትሮች የሚምዘገዝገው ቮንግ ፎንግ የተሰኘው ከባድ ዝናብ የተቀላቀለበት አውሎ ንፋስ የመታው ሰሜን ሳማር የተባለውን የፊሊፒንስ ግዛት ነው። አሶሺየትድ ፕሬስ እንደዘገበው የግዛቱ አስተዳዳሪ ኤድዊን አንግቹዋን ከተለመደው እጥፍ ቁጥር ያላቸው የትምህርት ቤት ህንጻዎች ከፍተኛ ስጋት ካለባቸው የባህር ዳርቻ መንደሮች የተነሱ 80,000 ሰዎች ይጠለሉባቸው ዘንድ እንዲቀየሩ ጠይቀዋል። ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ጋምቢና ቢኦኤ
ሀብታም ስዩምን ለዜናዎቹ እናመሰግናለን። ያስተናገድኳችሁ ያለሁት ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር። በኮሮና ቫይረስ ስጋት ምክንያት ቀንሶ የነበረው የደም ለጋሾች ቁጥር መሻሻል እያሳየ እንደሆነና ሆስፒታሎችም በበቂ ሁኔታ ደም እያገኙ መሆኑን የኢትዮጵያ የደም ባንክ ፕሬዝዳንት አቶ ያረጋል በንቲ ለአሜሪካ ድምጽ ገልጸዋል። ስመኝሽ የቆየ ዝርዝሩ አላት።
የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት 3 ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ህብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት 15000 መድረሱን ያስረዳሉ።
አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ የማይታወቅ ሁኔታ ወደ ደም ባንኮች የሚሄደው ሰው ቁጥር ነው የጨመረው። ይሄ ማለት ደም ባንኮቹ አይደሉም የውጡ የበለፋት በጣፍ እየመጣ አይደለም። ሰው አዌርነሱ እና ጥሪው ግጥቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድም በጣም ወደ ውስጥ ገባ ያሉ ናቸው፣ መንገድ ዳር አይደሉም። አንድ ከተማ ውስጥ ሐዋሳ ከተማ ውስጥ ያለን ደም ባንክ የሐዋሳ ከተማ ነዋሪ አብዛኛው ነው ታውቁ። አሁን ግን ደም ባንኮቹ ጋር ነው ይያለ ሰው ራሱ እየፈለገ እየሄደ ደብ እየነገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶ ማይታወቅ
የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየዕለቱ ከ300 እስከ 350 ደም እንዲለገስ ይፈልግ ነበር። በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ 150 ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል፣ አሁን ግን ባንኩ በ50 አመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ።
በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ 50 አመቱ ነው። በ50 አመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ ደም እየለገሱ 700 ሰው ደም ለግሶ ያያቁ። እንደዚህ አይነት ቁጥሮችን ያየነበት ነው። ይህ የአንድ ቀን አይደለም፣ ማራት ቀንም ከዛም በላይ የሆኑ ቀኖች ላይ ከ700 በላይ ሰዎች ደም ለግሰዋል። በጣም 600 እና 500 በጣም በአብዛኛዎቹ ቀኖች እንደዛ ነው ያለፉት።
ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር ያደረገ መሆኑን ጠቁመዋል። በኮሮና ከመሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረውና 80% የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው 25 ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ 400 የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ 5 በመድረሱ ህዝባዊ ጥሪ ተላልፎ ባለፉት 2 ሳምንታት እስከ 669 ደም መሰብሰብ ችሏል።
በአሁኑ ሰዓት ሆስፒታሎች ላይ በሚፈልጉት አግባብ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦት ሰጥተናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰረዝ ከጻፍን በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸውና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤም ጽፈናል እየሰጠንም ነው። በአሁኑ ሰዓት እኛ ባህር ዳር 23-25 ብቻ ስራ እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው።
አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ።
ግን አሁንም የምንፈራው ነገር አሁንም እንግዲህ ደም አንዴ 1000 1 10000 ተሰብስቦ ለሶስት ለአራት ለአምስት ወር ይሁን ማለት የማይቻል ነገር ነውና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልሰበሰበ እዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልሰበሰብነው ደም እዳ የምንከፍለው የዛሬ ሁለት ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ 300 ሰው ያስፈልገናል።
በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው።
በተለይ ጾም በጊዜ ገብቷል፣ ኮሮናም ገብቷል፣ ቁጥሩ በጣም ቀንሷል። እንዴት ማርገሰልን እያንዳንዱ ህዝቡን ግንዛቤ ለመለወጥ ግንዛቤ ለማስጠበቅ ደም ከለገሰ ሰው ምንም እንዳባየው ኮሮናና ደም ለመለገስ እንደማይገናኙን በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥር በጣም ጨምሯል። ምክንያቱም ካሁን በፊት በወር 500 እስከ 700 ስናሰበት የነበረው አሁን ቁጥሩ ከ1300 በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርድ ስናይ ማለት ነው። እና ግንዛቤው በጣም ስለጨበጡ ህዝቡ ይንግ ዝግታቸው ስለጨመር ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላተማርናቸው አሁን ባለው ሁኔታ በጣም አሁን የደም ለጋሾች ቁጥር እየጨመሩ ነው።
የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል።
ደም ለምን ማህበረሰብ ዋነኛ ችግር ምንድነው? የሱ ቤተሰብ የቅርብ ሰው ካመ ካላስፈለገ በቀር ሰዎች ለሌላ ሰው ደም የሚያስፈልጋቸው የሚመስለው ያለ አይመስለኝ። ሰዎች ብዙ ጊዜ በቤተሰቦቻቸው ደም ፈልገው ሄደው ያንን አገልግሎት ካገኙ ከዛ በኋላ ተመልሰው ወደ ደም የመቀር ፕሮግራም ውስጥ የሚገቡ ደም ህይወት ነው። ምንም ጥያቄ አንድ ሰው 450 ሊትር ሊሚት በሚጠቀበት ሰዓት ላይ ሰው ከማድረግ እንዳለፈ ውስጣቸውን እርካታ አለ፣ ሰላም እናገኛለን። ደምጠት ማንም ሰው እድሜ 18 ዓመት ከሌለውም ኪሎ ከ45 ኪሎግራም በላይ ከሆነ መስጠት ይችላል።
ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት 2-3 ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋርጡ ጥሪ አስተላልፈዋል። ለአሜሪካ ድምጽ ዘገባ ስምኝሽ የቆየ ከፌርፋክስ ቨርጂኒያ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አዲስ አበባ ፖሊስ የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ለማስፈጸም የሚወስደው እርምጃ መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥስ መልኩ ሊሆን እንደሚገባ የኢትዮጵያ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ለአሜሪካ ድምጽ ተናግረዋል። ዶክተር ዳንኤል ከሰሞኑ የተወሰዱ እርምጃዎችን ከሁኔታው ጋር የማይመጣጠሩ ሲሉም ገልጸዋቸዋል። ሀብታሙ ስዩም ዝርዝር ዘገባ አለው።
የኮቪድ-19 ስርጭትን ለመከላከል የወጣውን አዋጅ ጥሳችኋል በሚል የቤተሰብ አባላቶቻቸው በቁጥጥር ስር ከዋሉባቸው የአዲስ አበባ ከተማ ነዋሪዎች መካከል አንዱ በፍቃዱ ኃይሉ ነው። በፍቃዱ እህትና ወንድሙ በፖሊስ ቁጥጥር ስር የዋሉበትን አፍታ ያስረዳል።
ጠዋት እንግዲህ ሁለቱም ባለስራ ናቸው። ወደ ስራ እየሄዱ እያለ መንገድ ሲሻገሩ ፖሊሶች ምን ዋሏቸው? ከዛ ቤት ምንድን ነው ምን አጥፍተን ሲሉ ተነካክታችኋል ምናላቸው። እነሱ ግን መነካካታቸውን በፍጹም አያስታውሱም። በጠሯቸውም ሰዓት አልተነካኩም ነበርና አልተነካካንም ቢሉም አንሰማቸውም ብለዋቸው ነው የወሰዷቸው።
ወላጆቻቸው በእድሜ የገፉ እንደመሆናቸው ቫይረሱ ወደ ቤተሰብ ተዛምቶ የጤና ስጋት እንዳይሆን ከፍተኛ ጥንቃቄ በመላ ቤተሰቡ እንደሚተገበር የሚያወሳው በፍቃዱ ፖሊስ እህትና ወንድሙን በቁጥጥር ስር በዋለበት አፍታ ባይኖርም ለሌሎች የጤና ስጋት የሚሆን ተግባር ፈጽሟል ብሎ እንደማያምን ያስረግጣል። ወንድምና ስርዓቱ በቁጥጥር ስር ከዋሉ በኋላ የተከተለው የጤናም ስጋት የሰብአዊ መብት ጥሰትም እንደሆነ ያወሳል።
ከዛ በኋላ ደግሞ በጣም ያሳዝነው ጭኗቸው በፖሊስ ጣቢያ ወሰደው። ፖሊስ ጣቢያ ሳይሆን ወደ አንድ በላይ ዘለቀ የሚባል ሰሜን ገበያ ከፍ ብሎ ያለ አንድ ትምህርት ቤት ግቢ ያለ ወደዛ ነው ወሰዷቸው። ሲወስዷቸው ራሱ መኪናውን አጭቀው ሞልተው ነው ፖሊሶቹም ከነሱ ጋር ተጠጋግተው ተቀምጠው ነው። ከዛ ውጪ በላይ ዘለቀ አስቀምጧቸው እና አራርቀው ለስሙላ ያው ቀረጿቸው መከሯቸው እነዚህ መከላከያ ዘዴዎችን እንዲተገብሩ ምክር እንዲት የሰጧቸው እና ከዛ በኋላ መልሰው ፈቷቸው። ግን በመሃል ላይ ለምሳሌ እንዲት ይደረጋል ብለው ያለ ሰው መሰለኝ ኮንፍሮንት አድርጓል በሚል ነው አሁን ወንድሜ ሲያስረዳኝ የነበረው አረበጋ ምላክ ምናምን ነው ሲል የሰማሁት እኔ ያለውና እሱን ሲደበድቡት ድምፁን ልኮልኛል ፒክቸርም እንደዚሁ የገፈተሩ ሶስት ፖሊሶች ነው ሲወስዱት የሚያሳይ ፎቶ ልኮልኛል ትዊተር ላይ እንደውም ፎቶውንና ድምፁ ሌላ ከልኝም አቀራብሬ ለጠፍኩትም አለ።
በሰብአዊ መብት ተሟጋችነቱ የሚታወቀው በፍቃዱ ኃይሉ በትናንትናው ዕለት በተለያዩ የአዲስ አበባ ስፍራዎች በሷ አነጋገር የጅምላ እስር ሲከናወን ውሏል። ፈረንሳይ ለጋሲዮንና 4 ኪሎን በመሰሉ ስፍራዎች ፖሊሶች በርካታ ሰዎችን በቁጥጥር ስር ሲያደርጉ በመኪና ሲጭኑ ማየቱንም ይናገራል። ይህንን የፖሊስ እርምጃ ህጋዊነቱንም ሆነ ውጤታማነቱን በፍቃዱ ይጠራጠራል።
እኔ እስከማውቀው ድረስ ትላንትና ለምሳሌ ሁሉም ሰው ማስክ ያድርግ የሚል ማስታወቂያ አልተነገረም። ያዋጁንም ዝርዝር አይቻለሁ። ይሄ ክፍል 4 አንቀጽ 6 ላይ የሚለው አለ። አገልግሎት መስጫ ቦታዎች ላይ ለምሳሌ ትራንስፖርት ስትገባ እንትንስ ምንድነው ባንክ ሆስፒታል ምናምን ስትገባ ማለት አለብን ማስክ ማድረግ አለብን እንጂ መንገድ ላይ ስትራመድ ምናምን ማስክ ማድረግ አለብን የሚል የለም። አርጉ ራሱ ከተባለ በስነ ስርዓቱ መጀመሪያ መረጃው መቅደም አለበት። እነሱ ግን በማስደንገጥ ሰው ለማስጠንቀቅ ነው መሰለኝ የፈለጉት። እዛ ላይ በጣም ከፍተኛ በሆነ አቢዩዚቭ በሆነ መከራከርና መናገር እንኳን ለምን እንደዚህ ተባለ እንደዚህ አድርግ ብትሉኝ አይሻልም ወይ ብለው እንኳን መመለስ አትችልም። ምክንያቱም ፖሊሶቹ መደብደብ ለምደዋል። ክብራቸው የተነካ ነው የሚመስላቸው። ፖሊስ ብሩታሊቲ በጥቅሉ የፖሊስ ይሄ ማናለብኝነት ተጠያቂነት እስከሌለ ድረስ የሚቀጥል ነገር ነው።
መሰል ቅሬታዎች ለመስሪያ ቤታቸው እንደደረሱ የሚናገሩት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው ፖሊስ የአስቸኳይ ጊዜ አዋጁን ለማስፈጸም በአስተማሪነት ሊረዳ ይችላል በሚል እምነት ግለሰቦችን እያሰረ መሆኑን መስማታቸውን ይናገራሉ። ሆኖም የተወሰደው እርምጃ ከሁኔታው ጋር የማይመጣጠን እንደሆነ ይጠቅሳሉ።
እርግጥ ይሄ የአፍና አፍንጫ መከላከያ የኮቪድ ስርጭትን ለመከላከል አስፈላጊ እንደሆነና ህብረተሰቡም ስራ ላይ ሊያውለው የሚገባ እንደሆነ እንገነዘባለን። በአስቸኳይ ጊዜ ደንቡም የህዝባዊ አገልግሎት ቦታዎችና ሌሎችም ህዝብ በሚበዛባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ እንዲደረግ የአስቸኳይ ጊዜ ደንቡ ግዴታ ይጥላል። ነገር ግን ይህ ግዴታ በደንቡ ላይ በግልጽ እንደተመለከተው ህዝብ ተፋ ብሎ የሚገኝባቸው አካባቢዎችና ይሄ የአካላዊ መራራቅ ወይም ደግሞ ማህበራዊ መራራቅ የሚለውን ስራ ላይ ለማዋል በሚያስቸግርባቸው አካባቢዎች ነው እንጂ በየትኛውም ስፍራ በማንኛውም ስፍራ በማንኛውም ጊዜ የአፍና የአፍንጫ መከለያ ማድረግ አስገዳጅ ነው የሚል ስላልሆነ የተወሰደው እርምጃ ከነገሩ ሁኔታ ጋር ተመጣጣኝ ያልሆነ ምናልባትም ካውንተር ፕሮዳክቲቭ የሆነ ትክክለኛ ያልሆነ እርምጃ ስለሆነ በአስቸኳይ ሊቆም እንደሚገባና የታሰሩትም ሰዎች በአስቸኳይ ሊለቀቁ እንደሚገባ ጥሪ እያስተላለፍን ነው የምንገኘው።
ዶክተር ዳንኤል በቀለ ካለው ሀገራዊ የጤና ስጋት አንጻር ፖሊስን የመሰሉ ህግ አስፈጻሚ አካላት አዋጁን ለማስፈጸም ያሉባቸውን ፈተናዎች የሚረዱ መሆናቸውን አውስተው፣ ሆኖም አዋጁን ለማስፈጸም የሚወሰዱ እርምጃዎች መሰረታዊ የሰብአዊ መብት ድንጋጌዎችን በማይጥሱ መልኩ ሊተገበሩ እንደሚገባ መክረዋል።
የወጣውን ደንብና ለህዝብ ጤንነት አጠባበቅ ሲባል እንዲወሰዱ የሚያስፈልጉትን እርምጃዎች ለማስፈጸም በተለይ በኢትዮጵያ ነባራዊ ሁኔታ ለህግ አስፈጻሚ አካሎች ለፖሊስ ትልቅ ራስ ምታት እንደሆነ እገነዘባለሁ። ኢትዮጵያ ውስጥ አሁን አብዛኛው ሰው ከጤና ባለሙያዎች እየተሰጠ ያለውን ምክርና መመሪያ ስራ ላይ እያዋለው አይደለም። ብዙ ህዝብ ማህበራዊ መራራቅን ወይም አካላዊ መራራቅ የሚባለውን ተግባራዊ ሊያደርገው አልቻለም። በተወሰነ መልክ ከአኗኗር ሁኔታችን ከኢኮኖሚ ሁኔታችንም የሚመነጭ ሊሆን ይችላል። በአጠቃላይ ግን እነዚህን መመሪያዎች ተግባራዊ ለማድረግ ትልቅ ችግር አለ። ለአስፈጻሚ አካላት ትልቅ ራስ ምታት ነው። ይህ አስቸጋሪ መሆኑን በጣም ገነዘባለሁ። ይህንን ካልኩኝ በኋላ ግን አብሮ ደግሞ መታሰብ ያለበት ነገር ምንድን ነው? ይህ ለማስተላለፍ የምንፈልገው መልእክትና ለመፍጠር የምንፈልገው አዲስ ልማድ ለምሳሌ በቀጪ የሆነ አቀራረብ ወይም ደግሞ በወንጀል ሕግ መንፈስ ሳይሆን በማስተማር መንፈስ ነው ልንተገብረው የሚገባው። ፖሊስ እነዚህን የአስቸኳይ ጊዜ ደንቦች መመሪያዎች በሚያስፈጽምበት ጊዜ ሊመራባቸው የሚገቡ የሰብአዊ መብት መርሆች አሉ። እነዚህን መርሆች በስፋት ግንዛቤ ለመፍጠር ጥረት እያደረግን ያለው ይህ የህጋዊነት መርህ በአስቸኳይ ጊዜ ሁኔታ ወቅትም ቢሆን ሊታገዱ የማይችሉ መብቶችን የማክበርና የማስከበር መርህ የመሳሰሉ የሰብአዊ መብት መርሆች እና የህግ አስፈጻሚ አካላት ደግሞ በከፍተኛ የሙያ ስነ ምግባር እና የኃላፊነት ስሜት መንቀሳቀስ እና የኃይል እርምጃ ከመውሰድ የመቆጠብ አስፈላጊነት ነው።
በቀረቡ ቅሬታዎችና ሀሳቦች ላይ ምላሽ ለማግኘት በተደጋጋሚ የአዲስ አበባ ከተማ ፖሊስ ኮሚሽን የህዝብ ግንኙነት ስልክ ላይ ብንደውልም ሳይሳካልን ቀርቷል። ይህ በእንዲህ እንዳለ በኮሚሽኑ የፌስቡክ ገጽ ላይ ህዝብ በስፋት በሚገኝባቸው ቦታዎች ላይ የአፍና የአፍንጫ መሸፈኛ ሳይጠቀሙ በተገኙና ርቀታቸውን ባልጠበቁ 1305 ሰዎች ላይ በአዋጁ መሰረት እርምጃ መወሰዱ ተገልጿል። ኮሚሽኑ ህዝብ በብዛት በሚንቀሳቀስባቸው 23 ስፍራዎች ግንቦት 5 ቀን 2012 ዓ.ም ባደረገው አሰሳ በቁጥጥር ስር ያዋላቸው 990 ወንዶችና 315 ሴቶች መሆናቸውን አክሎ አስታውቋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቢሪ መደመጡን ይቀጥላል። ችግር ፈቺ የሆኑ ፈጠራዎችን ትኩረት አድርጎ የሚሰራ ወጣት ይዘንላችኋል። ጣዕመ ተስፋዬ ይባላል። በትግራይ ፖሊቴክኒክ ኮሌጅ አስተማሪ ነው። በአሁኑ ጊዜም የኮሮና ቫይረስን ለመከላከል በሚደረገው እንቅስቃሴ ላይ የፈጠራ ስራዎችን ይዞ ቀርቧል። ሙልጌታ ጽባ ዝርዝሩ አለው።
ጣዕመ ተስፋዬ በመቀለ ከተማ በሚገኝ ትግራይ ፖሊቴክኒክ ኮሌጅ ላይ የኤሌክትሪክ ሲቲ አስተማሪ ነው። የፈጠራ ስራዎች ገና ተማሪ ያለ እንደጀመረው ይናገራል።
የሆነ አዲስ ነገር በተለይ አንዳንድ አካባቢዎች ንቃኘው አንዳንድ የሚያስቸግሩ ስራዎች ወይም የሆነ ነገር ሳይ አዲስ ነገር መፍጠርና ያንን ችግር እንዴት መፍታት እንዳለበት ዝም ብዬ አስባለሁ እና ከዛ ሳስብ አንዳንድ ሐሳቦች ሲመጡልኝ ያው ያ ሐሳቡ ወደ ተግባር ቀይሬ ምን እንደሚሰሩ እንትና ከዛ በመነሳት ነው ችፈጠራዎች የሚመጡልኝ ማለት ነው። ያው የመጀመሪያ ስራ የተማሪ ያለሁ ዶንባስኮ ቴክኒካል አድዋ የሚባል ነበረ። እሱ ጋር ያለን ውድድር ነበረ፣ የፈጠራ ውድድር። ከዛ ላይ ያለን ያው ባለ ሁለት እንትን ምድጃ ማሞቅ ያለበት ሰርች ነበር። ዲዛይኑም ለየት ያለ ነው። አሁን በአራት ማዕዘን ሆኖ የራሱ የሆነ ዲዛይን አለበት። በአሁኑ ሰዓት በብዙ ቦታ ይገኛሉ፣ ግን ለመጀመሪያ ጊዜ በዛን ጊዜ ከሌላ እንትን ሳይው የሌላ ከጋዝ የሚያቀጣጥሉ ምድጃዎች በማየት ዲዛይኑ ከሱ አንዳንድ ነገሮችን በማየት ታግዤ የሰራሁት ነው ማለት ነው።
ከዚህ በፊት በብረታ ብረት ስራዎች ለተሰማሩ ሰዎች በቀላሉ ከቦታ ወደ ቦታ በማንቀሳቀስ ሊጠቀሙበት የሚችሉ ለብየዳ የሚውል ማሽን ሰርቶ አቅርቧል። ይህንን ስራውም በጠቃቅንና አነስተኛ ኢንተርፕራይዝ ተባዝቶ ወደ ተጠቃሚዎች መሸጋገሩ ተናግሯል።
አዲግራት ገና ፍረሽ ያለሁ ጋራጆች ለጽገና ሲሄዱ ይሄ ምንድነው የሚባለው ዌልዲንግ ማሽን ትልቅ በጋሪ ወይም በሌላ መጫኛ ይዘው ነው የሚንቀሳቀሱ እና አንድ ሰው ይዘው ማይሄድም ረዳት ያስፈልጋል። ስለዚህ እነዚህ ያስቸጋሪ የሆነ እንትን እንቅስቃሴ ሳይ ለጥገና የሚያስፈልግ ወደ ላይ ወጥተን ተሰራብበትን በጣም አስቸጋሪ ነው። ስለዚህ ምንም የሚተካ ለምን አነስ ያለ ዌልዲንግ ማሽን ለምን አልሰራም ብዬ ያው ተንቀሳቃሽ ዌልዲንግ ማሽን ትንሽ ሰርቼ ነበር ማለት ነው። ተቃቅና አነስተኛ ተቋማት በመባሉ እንዲባዛ ተብሎ እነሱ ተሰጣቸው። ያው ተባስቷል ተሰርተለታል ማለት ነው።
ሌላ የጣመ ስራ ደግሞ የተጣሉ የፕላስቲክ ጠርሙሶች በመጠቀም ማቲኒላ የሚሰራ ማሽን ነው። በአሁን ጊዜ ደግሞ ኮሮና ለመከላከል ሲባል ወደ ክልሉ የሚገቡ መኪኖች ኬሚካል በቀላሉ ለመርጨት የሚያግዝ መሳሪያም ሰርቷል። ጣመም
ሙሉ ለሙሉ በሰው ኃይል ስለሆነ የሚሸፍንበት ቦታ አነስ ያለ ነው። ስለዚህ አነስ ስላለ ጥሩ አርጎ ዲስኢንፌክት ማድረግ አለበት። ስለዚህ ቶለራንስ ያነሰ ነው ማለት ነው። ስለዚህ እነዚህ ነገሮችን በተቻለ መንገድ መሰራት ስላለበት አንደኛው ወደ መቀለ ከተማ የሚገቡ እና ወደ ትግራይ ጠቅላላ የሚገቡ ተሽከርካሪዎች እዛ የሚሰራ ስራ ለማገዝ ተብሎ ከሶስት ጓደኞች ጋር አንዱ የኤሌክትሪክ ሁለት የኤሌክትሪካልና አንድ ደግሞ በመካኒካል የሚያገዘኝ ለብየዳናምን ሆነን በኮሌጅ ውስጥ ነው እየሰራ ነው ያለ ነው ማለት ነው። ከዛ ደግሞ ባለፈው እሱን ከጨረስን በኋላ የቀጣይ ስራችን ሰው ዲስኢንፌክት የሚያርግ በሮማናት አደባባይ ላይ ነው መከረው ያሰሩን በሐሳብ ማለት ነው። ስለዚህ እዛ ምንቀሳቀስ ሰው ያው ዲስኢንፌክት ያረገ ራሱ ለሰው እንትን አርገን ያው ሰው ሙሉ አካሉን በእንትኑ ያልፋል በየግድግዳ ቴሌፎን ሚሽን እንትን የሚለበት አለ አይደል አነስ ያለ እንትን በር አይነት ያለበት እንደሱ አይነት ተተክሎ ሰው በዛ ያልፋልና ከዛ ኬሚካል ይረጨበታል ለሰው ማለት ነው። ፎግ ሲስተም የሚባል አሰራር ነው ምን እንትን የሚለው ፎግ ማለት ምንድነው ከደመናማ አይነት እንትን የሚበን አይነት እንደሱ አይነት ነው የምንጠቀምበት እና የሚያስበሰብስ ነገር የለበትም። በቻይና አለ በሌሎች በህንድም እንትን አንዳንድ ሪሰርች ስናደርግ በቪዲዮዎች እንታግዘን ነው ያየነው። ስለዚህ ያንን ነገር ለመስራት የሚያግተን ነገር የለም ቀላል ነው ብለን ነው እናስበው።
በኮሮና የተያዙ ሰዎች ለመተንፈስ የሚያግዛቸው በኤሌክትሪክ የሚሰራ ማሽንም ሰርቶ በባለሙያዎች እንዲታይና ወደ ሙከራም እንዲገባ እየሰራ መሆኑ ገልጿል።
ያው እስኪ ሰው ሲታመም ደግሞ የሚያግዝ ነገር ሌላ ምን ይሆን እንትን ላርግ ይችላል ብዬ ያው ሳስብ ቬንትሌተር የሚተካልን በአንጎባክ ተጠቅመን ለማስተንፈሻ ስነ ስርዓት የሚጠቅመን አነስ ያለ በቀላል መንገድ ከአካባቢ ከገበያ ማይታጣቃዎችን በመሰባሰብ ቀለል ያለ ስራም ሞክረ ያለው ማለት ነው ለማስተንፈሻ የሚያግዘን መሳሪያ። ውጤታማነቱ አሁን ካሊብሬሽን ብቻ ነው የሚቀረው። ከእድሜ አንጻር አምቡባግ ነው የተጠቀምኩት። ስለዚህ ይሄ አምቡባግ የአዳልት ነው ማለት የተላልቅ ሰዎች። ስለዚህ ያንን ስራ ለህፃናትም ለሁሉም ማንኛውም አይነት እድሜ መካተት አለበት። ስለዚህ ያንን ለማካተት ስንትም ያክል ፕሬሸር ነው መሰጠት ያለበት በየእድሜው በየእንትኑ የህመሙ ክብደት እንትን በማየትም እነኚህ ነገሮችን ማከል በማድረግ ነው መሰራት ያለበት።
በቀጣይ ችግር ፈቺ በሆኑ ስራዎች ላይ ትኩረት አድርጎ እንደሚሰራም ተናግሯል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
አድማጮች የዛሬው ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀን እንሰናበታችሁ ነው። በፌስቡክ @voaamharic በትዊተርም እንዲሁ #ጋቢናቪኦኤ በመጠቀም መልእክቶቻችሁን አድርሱን። gabinavoa@voanews.com የኢሜል አድራሻችንን ተጠቅማችሁ መልእክቶቻችሁን በጽሑፍ አድርሱን። ሳስተናግዳችሁ የቆየሁት ኤደን ገረሙ ነበርኩ። ከአቀናባሪያችን ኤልያስ አስማረጋ ደህና ደሩ። I'm not good at keeping you.
Radio Segala Amerika.